የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 30 ቀን 2011 ዓ ም ፕሮግራማችን እንሆ ጀመረ።
ሶስት ፕሬዝዳንቶች የኢትዮጵያው ጠቅላይ ሚኒስትር፣ የኤርትራው ፕሬዝዳንትና የሶማሌ ፕሬዝዳንት ዛሬ የሶስትዮሽ ንግግር ባህር ላይ ያደርጋሉ። በመጽሔቱም ደግሞ የዩናይትድ ስቴትስ አማካይ ምርጫ ዘገባ ይኖረናል።
ዛሬ አርብ ሁለተኛው አጋማሽ ላይ መደበኛው አፍሪካ ነክ በጋዜጦች ይቀርብና ሌሎች ወቅታዊ ቅንብሮችም ይከተላሉ።
ሰላም ጤና ይስጥልና አድማጮች፣ እንደምን አመሻችሁ። እኔ አዲሱ አበበና
እኔም አሉላ ከበደ እስከ ምሽቱ 4 ሰዓት እናስተናግዳችሁ እናመሻለን።
ዛሬ ፕሮግራም የምትመራልን ብርሃን ኃይሉ ስትሆን
የቴክኒክ መሐንዲሱ ቮይቴክ ዞርኛክ ነው።
አሁን ዜና ይቀድማል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሶማሊያው ፕሬዝዳንት ሙሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር አብይ አህመድ አመሻሹን ባህር ዳር ከተማ ገብተዋል። መሪዎቹ ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው መኪና እያሽከረከሩም የመሪዎቹን የባህር ዳርን ከተማ አዘዋውረው አስጎብኝተዋል። መሪዎቹ ዛሬ ማለዳ ላይ በጎንደር ከተማ ያደረጉት ጉብኝት ተጠናቆ ነው ባህር ዳር የገቡት። ጠዋት ጎንደር ከተማ በነበራቸው ቆይታ በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን ጎብኝተዋል። ከሰዓት በኋላ የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክም ጎብኝተዋል። በባህር ዳር ከተማ በሚኖራቸው ቆይታም ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ጋር የሶስትዮሽ ውይይት ያደርጋሉ ተብሏል። መሪዎቹ የሚያደርጉት ውይይት ለአፍሪካ ቀንድ ሰላምና የምጣኔ ሀብት ትብብር የሚፈጥር ሲሆን በክልሉም የህዝብ ለህዝብ ትብብሩን ያጠናክራል ሲሉ አንድ የክልሉ ከፍተኛ የመንግስት ባለስልጣን ገልጠዋል።
የሶማሊያ ዋና ከተማ ሞቃዲሾ በተሽከርካሪ ላይ የተጠመደ ሶስት ፈንጂዎች ጥቃቶችና የጥይት ሩምታ ተናውጣለች። በዛሬው ዕለት ከሶማሊያ ፖሊስ ኃይል የወንጀል ምርመራ ክፍል አቅራቢያ በሚገኘው የሰሐፊ ሆቴልና በአካባቢው በደቂቃዎች ልዩነት የፈነዱ ቦምቦች አራቱን አንጋቾች ጨምሮ 23 ሰዎች መገደላቸውን የዓይን እማኞችና የሕክምና ባለሥልጣናት አመልክተዋል። ስለ ጥቃቱ ለአሜሪካ ድምፅ ማብራሪያ ያቀረቡ አንድ የአምቡላንስ አገልግሎት አቅራቢ መስሪያ ቤት ኃላፊ እንደገለጡት ቁጥራቸው 45 የሚደርስ ቁስለኞችን ወደ ሆስፒታል አጓጉዘዋል።
ጸሎት አይደለም የምፈልገው፣ እንድታስቡልኝም አልሻም አሉ አንዲት የካሊፎርኒያ ውስጥ ከሚገኝ ቡና ቤት በአንድ አንጋች ልጃቸው የተገደለባቸው እናት ሱዛን ሽሚት ኦርፋኖስ። ልጃቸው ቲችላመስ ባለፈው ዓመት በላስ ቬጋስ በአንድ የሙዚቃ ፌስቲቫል ላይ አንድ ነፍሰ ገዳይ በተመሳሳይ ተኩስ ከፍቶ በርካታ ሰዎችን ከፈጀበት ጥቃት ተርፎላቸው ነበር። በያዝነው ሳምንት መጀመሪያ ታዲያ በካሊፎርኒያ ግዛቷ ሁለተኛዋ ትልቅ ከተማ ታውዘንድ ኦክስ ከተማ ጎራ ያለበት ቦርደር ላይን የተባለ ቡና ቤትና ምግብ ቤት እንደ እርሱ ከላስ ቬጋሱ ጥቃት የተረፉ ሌሎችን ጨምሮ 12 ሰዎች በተገደሉበት ድንገት ለህልፈት ተዳረገ። የትኛዋም እናት ልጇ በነፍሰ ገዳይ ጥይት ተመትቶ ከደጅ እንዳይቀር የዩናይትድ ስቴትሱ ምክር ቤት በጠመንጃ ባለቤትነት ላይ ገደብ የሚጥል የቁጥጥር ሕግ ማጽደቅ አለበት አሉ ሱሳን ኦርፋኖስ በምሬ ሲጠይቁ። በቡና ቤት ውስጥ ሲስተናገዱ የነበሩትን ንጹሐን ሕይወት ከፈጀ በኋላ ሽጉጡን ወደ ራሱ ያዞረው የ28 ዓመቱ ኢያን ዴቪድ ሎንግ ለብቻው ያውጠነጠነውና ለብቻውም የፈጸመው ጥቃት ነው ብለው የሚያምኑ መሆናቸውን የፌዴራሉ የወንጀል ቢሮ ምርመራ ኤፍቢአይ የሎስ አንጀለስ ቅርንጫፍ ጽህፈት ቤት ዲሬክተር ፖል ዴልካርት አመልክተዋል። የዩናይት ስቴትስ ባህር ኃይል የቀድሞ ባልደረባ የነበረው ሎንግ የአእምሮ ጤናው በምን አይነት ሁኔታ ላይ እንደነበር መርማሪዎች በማጥናት ላይ መሆናቸውም ተመልክተዋል።
ሰደድ እሳት ከባድ ውድመት በማድረስ ላይ የሚገኝባት ካሊፎርኒያ በሰሜናዊቱ የግዛቲቱ ክፍል የአስቸኳይ ጊዜ አውጃለች። ሰደድ እሳቱ የፓራዳይዝን ከተማ ሙሉ በሙሉ አብልሟታል ለማለት ይቻላል ሲሉ አንድ የእሳት አደጋ ባለሥልጣን ተናግረዋል። ብዙ ሺህ ቤቶች መቃጠላቸውም ታውቋል። በሳት አደጋው በርካታ ሰዎች መቁሰላቸውም ተዘግቧል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፖለቲካና የሪዮት ዓለም ልዩነቶች ጽንፍ በያዙበትና ግጭቶች በበዙበትም ቢሆን ሁለቱ የዩናይትድ ስቴትስ ምክር ቤቶች እርስ በርሳቸውና ከፕሬዚዳንት ትራምፕ ጋር ተባብረው ሊሰሩ የሚችሉባቸው ጥቂት የፖሊሲ እቅዶች ግን አይጠፉም ሲሉ ተንታኞች ተናገሩ። የማክሰኞውን ምርጫ ተከትሎም በመንግስት አስተዳደር ውስጥ የተፈጠረው የኃይል ሚዛን ክፍፍል ሁለቱ ፓርቲዎች በምክር ቤቶቹ ተፈጻሚ ሊያደርጓቸው የሚችሏቸውን እቅዶች የፖለቲካ ተንታኞቹ አመላክተዋል። የተከፋፈለ የመንግስት አስተዳደር በዩናይትድ ስቴትስ ፖለቲካ እንግዳ አይደለም ሲሉ ያስረዱት ዋና መቀመጫውን በዋሽንግተን ዲሲ ያደረገውና ሁለቱንም ተቀናቃኝ ፓርቲዎች በኩል የሚያስተናግደው የፖሊሲ ማዕከል የፖለቲካ ተንታኙ ጃን ፎርንቺ ናቸው። አህዳዊ ይዘት የተላበሰ የመንግስት አስተዳደር ከነበረን በላይ የኃይል ሚዛን ክፍፍሉ የጎላበት አስተዳደር ተመርተናል ብለዋል። ፕሬዚዳንት ትራምፕና የተቀናቃኛቸው ዲሞክራቲክ ፓርቲ አፈ ጉባኤ ናንሲ ፔሎሲ በየበኩላቸው በሰጡት አስተያየት ሁለቱ ፓርቲዎች በመተባበር መንፈስ ሊሰሩ የሚችሏቸውን ስራዎች ለማጤን ፍላጎት አለን ብለዋል።
የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ከስራ መሰናበታቸውን ተከትሎ አዲሱን የህዝብ ተወካዮች ምክር ቤት ጠንከር ብለው ከሚቆጣጠሩት ዲሞክራቶች ጋር በሩሲያ ጣልቃ ገብነት ምርመራ ሊፈጠር የሚችልበት ሁኔታ ከወዲሁ እየተቀጣጠለ ነው። የቪኦኤው ማይክል ብራውን ያጠናቀረውን ዘገባ ቆንጅታየ ታቀርባለች።
ሚሽጋንን ጨምሮ በተለያዩ የሀገሪቱ አካባቢዎች ለተቃውሞ የወጡ ሰዎች ዋይት ሀውስ የሩሲያን ጣልቃ ገብነት በተመለከተ ልዩ አቃቢ ሕጉ ሮበርት ሙለር የያዙትን ምርመራ ከማደናቀፍ እንዲቆጠብ አስጠንቅቀዋል። ተቃውሞውን የቀሰቀሰው ከትናንት በስቲያ ረቡዕ ፕሬዚደንት ዶናልድ ትራምፕ ጠቅላይ አቃቢ ሕጉን ጄፍ ሴሽንስን አባረው የእሳቸው ጽህፈት ቤት ሹም የነበሩትን ማት ዊተከርን በተጠባባቂነት መሾማቸው ነው። አዲሱ ተሿሚ ዊተከር ደግሞ ከአሁን ቀደም በግላቸው በሩሲያ ጣልቃ ገብነት ዙሪያ የሰጡት አስተያየት አለ። ይሁን እንጂ ዋሽንግተን ፖስት ጋዜጣ እንደዘገበው በዚያ ምክንያት ከምርመራው የበላይ ተቆጣጣሪነት ራሳቸውን ሊያገሉ ሀሳብ የላቸውም። የፕሬዝደንት ትራምፕ አማካሪዋ ኬሊያን ካንዌ በማት ዊተከር መሾም ምክንያት የሚለወጥ ነገር እንደማይኖር ፍንጭ ሰጥተዋል።
ትናንት ራሳቸው ፕሬዝዳንቱ ብለውታል። ምርመራው ብዙ ሚሊዮን ዶላር ወጪ አድርገን ሲካሄድ አንድ አመት ተኩል ሆኖታል። ከሩሲያ ጋር የተደረገ መመሳጠር የለም። አሁን እናንተም ብትሆኑ ብዙዎቻችሁ ያንን ቃል እንደማትጠቀሙ አስተውያለሁ። ነገሩ ድምዳሜ ያገኛል ብዬ ተስፋ አደርጋለሁ። እኛም በመተባበር ሂደቱ እልባት እንዲያገኝ ለመርዳት የምንችለውን ሁሉ አድርገናል። አሁንም የሚቀየር ነገር የለም።
ይሁን እንጂ አዲሱ ተሿሚ የፕሬዝደንት ትራምፕ የምርጫ ዘመቻ ከሩሲያ ጋር ተመሳጥሮ እንደሆነና ፕሬዝደንቱ የፍትህ ሂደቱን አደናቅፈው እንደሆን ለማወቅ የተያዘውን ምርመራ እንደሚቃወሙ ግልጽ ያደረጉ ሰው ናቸው። በመሆኑም የእሳቸው አስተያየት በምርመራው በተገቢው መንገድ መከናወን ላይ እንቅፋት ይፈጥር እንደሆነ ለጊዜው ግልጽ አይደለም።
የትራምፕ አስተዳደር ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስነው ድንበሩ አካባቢ አቋርጠው በህገወጥ መንገድ ወደ አገር ውስጥ የሚገቡ ሰዎችን የፖለቲካ ጥገኝነት የሚገድብ እርምጃ ለመውሰድ መቃረቡ ተገለጠ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
የተከበራችሁ አድማጮቻችን፣ በዜና የጀመረው ፕሮግራም በ19ና በ25 ሜትር አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት እንመኛለን። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና የሶማሊያው ፕሬዚዳንት ሙሐመድ አብዱላሂ በጎንደር ከተማ ያደረጉትን ጉብኝት አጠናቀው ዛሬ ማምሻው ላይ ባህር ዳር ከተማ ሲገቡ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። በባህር ዳርም ለአፍሪካ ቀንድ ሰላምና የምጣኔ ሀብት ትብብር የሚፈጥር በክልሉም የህዝብ ለህዝብ ትብብሩን የሚያጠናክር ውይይት ያደርጋሉ ተብሏል። አስቴር ምስጋናው ከስፍራው ተከታዩን ዘገባ አድርሳናለች።
የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ የሶማሊያው ፕሬዝዳንት መሐመድ አብዱላሂ ለመጀመሪያ ጊዜ የአማራ ክልል ጉብኝታቸውን ዛሬ ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የሀገሪቱ ከፍተኛ ባለስልጣናት እንዲሁም የጎንደር ከተማ ነዋሪዎች ጠዋት ደማቅ አቀባበል አድርገውላቸዋል። ሁለቱ እንግዳ መሪዎች በውሏቸውም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን የጎበኙ ሲሆን ከሰዓት በኋላ ደግሞ ወደ ምዕራብ ጎጃም ዞን በማምራት የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። አመሻሽ ላይ ደግሞ ባህር ዳር ከተማ ገብተዋል። የከተማው ነዋሪም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ላይ በመገኘት ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩ እንግዳ መሪዎችን የባህር ዳር ከተማን አስጎብኝተዋቸዋል። የሶስቱ ሀገራት መሪዎች በቀጣይ በአፍሪካ ቀንድ ሰላምና የኢኮኖሚ ትብብር ላይ ያተኮረ ውይይት ያደርጋሉ ተብሎ ይጠበቃል። በምክትል ርዕሰ መስተዳደር ማዕረግ የባህልና ቱሪዝም ቢሮ ኃላፊ የሆኑት አቶ ንጉሱ ጥላሁን የሶስቱ ሀገራት መሪዎች መገናኘት በክልሉ ላሉ ዜጎቻቸው የእርስ በርስ ግንኙነትን ያጠናክራል ነው ያሉት።
እንግዲህ የአማራ ክልል በርካታ ብሔር ብሔረሰቦችና ህዝቦች የሚኖሩበት ክልል ነው። በተለይም ደግሞ ጎንደርና ባህር ዳርን ስንወስድ በርካታ ኤርትራውያን ግማሽ ቤተሰባቸው ኤርትራ፣ ግማሽ ቤተሰባቸው እዚህ በሁለቱ በተለይም በጎንደርና በባህር ዳር በስፋት ይገኛሉ። ስለዚህ የህዝብ ለህዝብ ግንኙነቱን በከፍተኛ ደረጃ ያጎለብተዋል። ክልላችን ለኢንቨስትመንት በጣም የተመቸ ሁኔታ አለው። በዚህ ሁኔታ ጉብኝቱ መካሄዱና ትስስሩ እንዲጠነክር ማድረጉ በሰላምም በልማትም በህዝቦች አንድነትና አብሮነትም ከፍተኛ ፋይዳ አለው ለአማራ ክልል። ምክንያቱም በተለይም ከኤርትራ ጋር በተያያዘ በሰሜን ምዕራብ ቀጠና እንደምንገኝ ይህንን አካባቢ ሰላም በማድረግ ትስስሩን በማጎልበት በኩል የዛሬው ጉብኝት ከፍተኛ አስተዋጽኦ አለው ብዬ አምናለሁ።
አያይዘውም ለቀጠናው ሰላምም ከፍተኛ አስተዋጽኦ አለው ብለዋል።
ይሄ ቀጠና ወደ መካከለኛው ምስራቅ የመሸጋገሪያ አካባቢ ነው። በቀጠናው ሰላም መስፈን፣ አብሮነት መጎልበትና አንድነት መጠናከሩ ለምስራቅ አፍሪካም ለመካከለኛው አፍሪካም ኢኮኖሚያዊ ትስስሩንም ለማጎልበት በጣም ከፍተኛ አስተዋጽኦ አለው። እነዚህ ሀገራት የቀይ ባህርንም የህንድ ውቅያኖስንም ተንተርሰው ያሉ ናቸው። ከሰላም ባሻገር ኢኮኖሚያዊ ትስስሩን በማጎልበት ኢትዮጵያ ምርቶቿን ወደ ሌላው ዓለም ለማድረስ የምትጠቀምባቸው ፋብሪካ ውጤቶችን ወደ ኢትዮጵያ ለማስገባት የምትጠቀምባቸው ወደቦች አሉ። ስለዚህ ኢትዮጵያ ያላትን የምትሰጥበት የጎደላትን የምታሟላበት መስመርና ቀጠና በመሆኑ የሰላምም ኢኮኖሚም ማህበራዊ ትስስሩንም በማጎልበት እንደዚሁም የሶማሌም ይሁን የኤርትራ ህዝቦች ከኢትዮጵያ ህዝቦች ጋራ ጥብቅ ቁርኝት ያላቸው ናቸው። የታሪክ ትስስርም ያላቸው ናቸው። ዝምድናም ያላቸው ናቸው። ሶማሊያውያን ኢትዮጵያ ውስጥም ሶማሌም ይኖራሉ። ኤርትራውያን ኢትዮጵያ ውስጥም ኤርትራም ይኖራሉ። ስለዚህ ትስስሩ የዝምድናም ነው፣ በደምና ባጥንትም የተገነባ ነው። ይሄ ትስስር የበለጠ መጎልበቱ ለሰላም ለልማትም ለማህበራዊ እድገትም ከፍተኛ አስተዋጽኦ አለው የሚል እምነት አለኝ።
በአሁኑ ሰዓት ከተለያዩ የህብረተሰብ ክፍሎች ከተውጣጡ የከተማዋ ነዋሪዎች ጋር የእራት ግብዣ እያደረጉም ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። አድማጮች፣ በዚሁ ርዕስ ላይ ነው የምንቆየው። እስክንድር ፍሬው ከአዲስ አበባ የክልሉን ቃል አቀባይ አቶ ንጉሱ ጥላሁንን በስልክ አነጋግሯል።
በጣም አመሰግናለሁ ስለ ጊዜዎት አቶ ንጉሱ ጥላሁን። እንግዲህ ከዚህ ቀደም በአማራ ክልል ኮሚኒኬሽን ቢሮ ኃላፊነቶ ነበረ የምናነጋግረውት። በአሁኑ በአዲሱ ኃላፊነቶ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ፣ እንኳን ደስ አለዎት በዚህ አዲስ ኃላፊነቶ። በቅድሚያ አቶ ንጉሱ በጣም አመሰግናለሁ። እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና የሶማሊያው ፕሬዚዳንት መሐመድ አብዱላሂ መሐመድ ወይም ፋርማጆ በአማራ ክልል ጉብኝት በማድረግ ላይ ይገኛሉ። ጉብኝቱ ትናንትና ነው የተጀመረው። ዋና ዋናዎቹ መርሃ ግብሮች ምን እንደሆኑ ይግለጹልኝ መጀመሪያ አቶ ንጉሱ። ትናንትናና ዛሬ
ያው እስክንድር አንተ እንደገለጽከው የኤርትራው ፕሬዚዳንትና የሶማሌ ፕሬዚደንት ናቸው በጉብኝቱ የተሳተፉት። ከዛም ባሻገር የሶማሌ ብሔራዊ ክልላዊ መንግስትና የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ፕሬዚደንቶች መርሃ ግብሩ ላይ ታድመዋል።
ከአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ጋር በመሆን ማለት ነው።
ያው ክቡር አቶ ዶክተር አብይ አህመድ፣ ክቡር አቶ ገዱ አንዳርጋቸው እንደዚሁም ክቡር አቶ ደመቀ መኮንን የፌዴራል ምክትል ጠቅላይ ሚኒስትርና ሌሎች ሚኒስትሮች እና ኃላፊዎች አሉ። በዛሬው ዕለት ዋናው ፕሮግራም ዋና ዋና ፕሮግራሞች ነበሩት በጎንደርና አካባቢው ነው። በትናንትናው ዕለት ክቡር ጠቅላይ ሚኒስትሩ ከጎንደርና አካባቢው ነዋሪዎች ጋር ውይይት አድርገዋል በአካባቢው እና ወቅታዊ ጉዳዮች ላይ። በዛሬው ዕለት የጎንደር ዩኒቨርሲቲን የሰራባ መስኖ ፕሮጀክት እንደዚሁም የቡሬ በምዕራብ ጎጃም ዞን የሚገኘው የቡሬ አግሮ ፕሮሰሲንግ ኢንዱስትሪ ፓርክ እየተገነባ ነው ያለው እነዚህን ጎብኝተዋል። በዛሬው ዕለት አሁን ምሽት ፕሮግራም የነበረው በባህር ዳር አካባቢ በዝግጅት ነበር።
የራስ ግብያ ምን እንደነበር ሰምተናል። አቶ ንጉሱ አሁን እያነጋገሩኝ ያሉትን የባህር ዳር ከተማ ነዋሪዎች አዘጋጁት ከተባለው የራስ ግብያ መልስ ነው። ስለዛ ምን ነግሩን ነገር አለ?
በዛሬው ዕለት ቅድም እንደገለጽኩት በእንግዶቹ ወደ ባህር ዳር በመጡበት ሰዓት አቀባበል ነው የተደረገው። በአቀባበሉ የአማራ ብሔራዊ ክልላዊ መንግስት አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እና ልዩ ልዩ የህብረተሰብ ክፍሎች እንደዚሁም የአማራ ፖሊስ ማርሽ ባንድ ደማቅ አቀባበል ነው ያደረጉት። የባህር ዳር ነዋሪዎችም በአየር መንገዱ አቀባበል አድርገዋል። በደረሱበት ወቅት በሰልፍ ነው አቀባበል ያደረጉት። ከዛም ባሻገር በክቡር ጠቅላይ ሚኒስትሩ መሪነት የባህር ዳርን ዋና ዋና ጎዳናዎች ተዘዋዝረው አይተዋል በመኪና ሆነው። ከዛም በመቀጠል የራት ፕሮግራም ነበረ። በዚህ ራት ፕሮግራም ላይ ከባህር ዳር የንግድ ማህበረሰብ አባላት የራት ግብዣ ተደርጓል። ልዩ ልዩ የባህር ዳር ነዋሪዎች ነበሩ። በራት ግብዣው ላይ ክቡር አቶ ገዱ አንዳርጋቸው የክልሉ ርዕሰ መስተዳድር የእንኳን ደህና መጣችሁ መልእክት አስተላልፈዋል። በዚህም የኤርትራና የኢትዮጵያ ግንኙነት፣ የኢትዮጵያና የሶማሌ ግንኙነት በአገሪቱ በመላ አገሪቱና በምስራቅ አፍሪካ ያለውን ኢኮኖሚያዊ፣ ፖለቲካዊና የንግድ ግንኙነት የመሳሰሉት ግንኙነቶች፣ የህዝብ ለህዝብ ግንኙነቶች ያለውን ፋይዳ አውስተዋል። በዚህም በተለይም ደግሞ የአማራ ክልል በሰሜንና ሰሜን ምዕራብ አቅጣጫ የሚገኝ በመሆኑ ከኤርትራ ጋርም ቀደም ባለው ጊዜ ለየት ያለ ግንኙነት ያላቸው ህዝቦች በመሆናቸው በተለይም ደግሞ እንደ ጎንደርና ባህር ዳር ባሉ ከተሞች በርካታ ኤርትራውያን ግማሽ ቤተሰባቸው በአማራ ክልል፣ ግማሽ ቤተሰባቸው ደግሞ በኤርትራ የሚገኝ መሆኑን አንስተው ይሄ ግንኙነትና ትስስር መፈጠሩ እናትና ልጅን፣ ቤተሰብን፣ አባትና ልጅን እንደዚሁ ያገናኘ መሆኑን እናም የኤርትራውን ፕሬዝደንትና የሶማሌን ፕሬዝደንት የባህር ዳርና የአማራ ክልል ህዝቦች ሲቀበሉ እንደ አንድ እንግዳ ሳይሆን እንደ አንድ ወንድም ወደ ቤቱ እንደመጣ እንደ አንድ ወንድም በማየት እንደሆነ መልእክት አስተላልፈዋል። ከዛም በመቀጠል የክልሉ አመራሮች በተገኙበት የባህር ዳር ነዋሪዎች በከንቲባቸው አማካኝነት ለክቡር ጠቅላይ ሚኒስትሩና ለሁለቱ ሀገር መሪዎች ለኤርትራው ፕሬዝደንትና ለሶማሌው ፕሬዝደንት የክልሉን ወግ፣ ባህልና ልምድ ሊቀርሱ ሊገልጹ የሚችሉ አልባሳትና ልዩ ልዩ ስጦታዎችን አበርክተዋል። በነገራችን ላይ የቀዳማዊት እመቤትም እንደዚሁ በመድረኩ ላይ ነበሩ፣ በፕሮግራሙ ላይ ነበሩ። በፕሮግራሙ ላይ ቅድም እንደገለጽኩት የሶማሌ ብሔራዊ ክልላዊ መንግስትና የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ፕሬዝዳንቶችና የእነሱ የመሯቸው የልኡካን ቡድኖች በባህር ዳር ተገኝተው ፕሮግራሙ ደማቅ ፕሮግራም ነበረ። በዛሬው ዕለት የነገር ይቀጥላል ማለት ነው።
አቶ ንጉሱ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ዳርን የቱሪስት መስህብ የሆነችውን የባህር ዳርን ከተማ ለሁለቱ መሪዎች እንዳትጎበኙ ገልጸውልኛል። በጎንደርም የፋሲል ግንብን ጎብኝተዋል። ትክክል ነኝ? በጎንደር ልዩ ልዩ አካባቢዎችን ተዘዋውረው ጎብኝተዋል። በተለይም ደግሞ የጎንደር ዩኒቨርሲቲን የዩኒቨርሲቲው አመራሮች ፕሬዝደንቱን ጨምሮ በዝርዝር ማብራሪያ ሰጥተውበት ጎብኝተዋል። ሌሎች አካባቢዎችን እንደዚሁ ተዘዋውረው ጎብኝተው ነው ወደ መስኖ ፕሮጀክቱና ወደ ኢንዱስትሪ ፓርኩ የሄዱት በዛሬው ዕለት ማለት ነው።
እንግዲህ የጉብኝቱን ፋይዳ በተመለከተ ከክልላችሁ ጉዳይ ልጀምር። አቶ ንጉሱ፣ ምን ማለት ነው ይህ ጉብኝት ለአማራ ክልል? ቀደም ሲል
ባህር ዳሯ ባልደረባይ አስቴር ምስጋናው የገለጹት እንደተጠበቀው ነው። ሲሰፋ አድርገው ይገለጹ እንግዲህ በመጀመሪያ ደረጃ በነገው ዕለት በባህር ዳር ዩኒቨርሲቲ ተገንብቶ በክልሉ መንግስት ተጀምሮ የነበረ በባህር ዳር ዩኒቨርሲቲ የተገነባ አንድ ትልቅ ስፔሻላይዝድ ሪፈራል ሆስፒታል እና ቲቺንግ ሆስፒታል ይመረቃል። ተማሪዎችም እንደዚሁ የሜዲካል ሳይንስ ተማሪዎች ይመረቃሉ፣ የሕክምና ሳይንስ ተማሪዎች ይመረቃሉ። በዚህ ፕሮግራም ላይም ይገኛሉ እንግዶቹ። ከዛም ባሻገር የባህር ዳርን የተለያዩ የጉብኝት ቦታዎች ይጎበኛሉ። በዚህ ነው የሚጠናቀቀው። ጠቅለል ተደርጎ ሲወሰድ እንግዲህ በባህር ዳር የጎበኟቸው ታሪካዊ ቦታዎችንም የልማት አውታሮችንም መስኖም የኢንዱስትሪ ፓርኮችንም ነው የጎበኟቸው። ይሄ ጉብኝት በሁለቱም ሀገራት መሪዎች መገኘቱ ለአማራ ክልል ህዝብ ብቻ ሳይሆን ለኢትዮጵያም ታላቅ ትርጉም አለው። የሁለቱ ህዝቦች የሁለቱ ሀገራት ህዝቦች እና የኢትዮጵያውያን ግንኙነት ማጎልበቱ መጠንከሩ በመጀመሪያ ደረጃ በምስራቅ አፍሪካ አካባቢ ሰላም በማንገስ የንግድ ትስስሩን በማጎልበት የህዝብ ለህዝብ ግንኙነቱን በማጠናከር ከፍተኛ ፋይዳ ይኖረዋል ብለን ነው የምናምነው። ከምንም በላይ ቀጠናውን ሰላም በማድረግ በምስራቅ አፍሪካ ብቻ ሳይሆን ወደ መካከለኛው ምስራቅ ሊሸጋገር የሚችል የንግድም ይሁን የሰላምም ትሩፋት ይኖረዋል። ምክንያቱም እነዚህ ሶስት ሀገራት የምንገኝበት ቦታ በጣም ስትራቴጂካዊ ቦታ ነው። ከዛም ባሻገር ደግሞ ህዝቦች ድንበር ሳይለያቸው ሶማሊያውያን በሶማሌም በኢትዮጵያም የሚኖሩበት፣ ኤርትራውያንም እንደዚሁ በኢትዮጵያም በኤርትራም የሚኖሩበት፣ አንዱ በአንድ በሌላው አካባቢ በአድ ሳይሆን ወልዶና ተዛምዶ የሚኖርበት በመሆኑ የህዝብ ለህዝብ ትስስሩን ለማጠናከር በጣም ጥሩ ምልክት ነው። ከዛም ባሻገር ደግሞ ቀጠናውን ሰላም በማድረግ ትርጉም ያለው እንቅስቃሴ ነው ብለን ነው የምንወስደው። ከዛም ባሻገር ሁለቱም አካባቢዎች የክልላችንም ይሁን የሀገራችን ምርቶች ወደ ውጭ የሚወጡባቸው ለሁለቱም ለሀገራችን ደግሞ አስፈላጊ የሆኑ የኢንዱስትሪ ውጤቶችም ከውጭ የሚገቡባቸው መስመሮች አሉባቸው በመሆኑ በሁለቱም ወገኖች በኩል የኢኮኖሚ አውታር እና የኢኮኖሚ እንቅስቃሴ እንዲበረታ የሚያደርጉ እንዲጎለብት የሚያደርጉ እንቅስቃሴዎች የሚታዩባቸው በመሆኑ እነዚህ ይሄ ግንኙነት ልዩ ትርጉም ይሰጠዋል ብሎ መውሰድ ይቻላል። አቶ ንጉሱ፣ ይህ ጉብኝት ካካተታቸው መርሃ ግብሮች አንዱ እንግዲህ የባህር ዳሩ የሶስትዮሽ ውይይት ነው። ይህ ውይይት ቀደም ሲል በአስመራ የተካሄደው በሶስት መሪዎች መካከል ማለት ነው፣ በጠቅላይ ሚኒስትር ዶክተር አብይ አህመድ፣ በፕሬዚዳንት ኢሳያስ አፈወርቂ እና በፕሬዚዳንት መሐመድ አብዱላሂ መሐመድ መካከል የተካሄደው ውይይት ቀጣይ እንደሚሆን ነው የሚጠበቀው። እርስዎ የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤትና የስራ አስፈጻሚ ኮሚቴ አባል ጭምር ነዎትና ስለ ቀጣዩ ትብብር ወይም ስለ ተቀየረው የአካባቢ ፖለቲካ ምን ይነግረናል? ይሄ እርግጥ ቀደም ሲል ነካክተውታል። አዎ፣ እንግዲህ ምንድን ነው ይሄ ፖለቲካዊ ሁኔታውን ስናየው የቀጠናውን ፖለቲካ ከመራራቅ መቀራረብን፣ ከመጠራጠር እና ከመፈራራት መተማመንን፣ በሂደቱም ደግሞ ይሄ ወደ ኢኮኖሚያዊ እና ማህበራዊ ትስስር የሚያጎለብት ሲደመር በምስራቅ አፍሪካ አካባቢ ያለን ሀገራት ተደምረንና አንድ ሆነን ተቀራርበንና ተባብረን ቀጠናውን ሰላማዊ በማድረግ ለህዝቦች ሰላማዊና የተረጋጋ ኑሮ ምቹ ሁኔታ የሚፈጥር ከዛም ባሻገር ደግሞ የኢኮኖሚ ትስስሩን የሚያጎለብት የመሰረተ ልማትና የማህበራዊ እንቅስቃሴን ሊያበረታ የሚችል መንፈስ ያለው ነው። ይሄ ቀደም ብሎ የተጀመረ ነው። በሂደቱ ደግሞ የሶስቱም ሀገራት ብቻ ሳይሆን የአካባቢውን ሀገራት ወደ አንድነት የሚጎትት ወደ ሰላም የሚስብ አንድነትን የሚያበረታ በእንደዚህ ሁኔታ የተጀመረው ወደ ሌሎቹም እየሰፋ ይህንን ቀጠና ሰላማዊ አድርጎ ለአካባቢው ሀገራትም የሚተርፍ የአንድነት መልእክት የያዘ ስለሆነ ልዩ ትርጉም የሚሰጠው ነው ብዬ ነው ማምነው። በግሌ የአማራ ክልል ከፍተኛ የልዑካን ቡድን ከዚህ ቀደም በአስመራ ጉብኝት ማድረጉና ፕሬዚዳንት ኢሳያስም ክልሉን እንዲጎበኙ ጥሪ ማቅረቡ ሲዘገብ ቆይቷል። አቶ ንጉሱ፣ ይህ የአሁኑ የፕሬዚዳንት ኢሳያስ ጉብኝት ከዚህ ጥሪ ጋር ጭምር የተያያዘ ነው? በርግጥ እንደዚህ አይነት ጥሪዎች ያው ባገሪቱ ተቀላይ ሚኒስትር በኩል እንደሚቀርቡ ይታወቃል። ነገር ግን ከዚህ ጋር ጭምር የተያያዘ ነው ማለት ይቻላል። አዎ፣ ቀደም ባለው ጊዜ በኤርትራ ሲንቀሳቀሱ የነበሩ የታጠቁ ኃይሎችን ወደ ክልላችን በሰላማዊ ሁኔታ መጥተው እንዲንቀሳቀሱ ለማድረግ ይረዳ ዘንድ እኛም ወደዛ ቦታ ሄደን ነበረ። የአማራ ዲሞክራሲያዊ ኃይሎች ንቅናቄ የሚል ስያሜ ይዞ ለአማራ ሕዝብ ጥቅም የሚታገል ድርጅት በኤርትራ ይንቀሳቀስ ነበር። ይሄ በሀገሪቱ የነፈሰውን የእርቀ ሰላምና የአንድነት መንፈስ እና ጥሪ ምክንያት አድርጎ ወደ ሀገር ውስጥ በሰላም ለመንቀሳቀስ በመፈለጉ የሁለቱም ሀገራት አንድነት እየጎለበተ በመምጣቱ ይሄ የህዝብ ለህዝብ ግንኙነቱ እንዲጠነክር እና ክቡር አቶ ኢሳያስ አፈወርቂም ወደዚሁ መምጣት እንደሚፈልጉ በወቅቱ ውይይት አድርገንም ገልጸንም ነበር። ከዛ ባሻገር
እርሶ የሚመራ የልዑካን ቡድን ነበር የላችሁ ምክር ታለው በርሶ የተመራ የአማራ የልዑካን ቡድን ነበር ሄደው?
አዎ፣ እኛ ሄደን ነበር። እኛ በሄድንበት ጊዜ ግንኙነቱ መጠንከር እንዳለበትና እነሱ ወደዚህ መምጣት ፍላጎት ያላቸው መሆኑን ገልጸውልን እኛም ይሄንን በተጠናከረ ሁኔታ እንደምንሄድበት ገልጸን በከፍተኛ ስምምነት ላይ ደርሰን ነበር የመጣ ነው። ከዛም በመቀጠል የክልሉ የአማራ ክልል ምክር ቤት አንድ ልዑካን ቡድን በክብር አፈ ጉባኤ የተመራ ወደ አስመራ ሄዶ ይህንኑ የህዝብ ለህዝብ ግንኙነት በሚያጠናክርበት መልኩ ውይይት አድርጎ አቀባበልም ተደርጎለት እሱም እንደዚሁ የራሱን የህዝብ ለህዝብ ግንኙነት ለማጠናከር የሚረዳ ስራ ሰርቶ ነው የመጣው። ስለዚህ አሁን ይሄ እንግዲህ ሶስተኛው ነው የሚሆነው ማለት ነው። አሁን የኤርትራ የልዑካን ቡድን ወደዚህ መጥቷል። ቀጣይ ሌሎች ትስስሮችን እንደዚሁ ማጠናከር እንደሚገባን እኛም ፍላጎት አለን፣ እነሱም ፍላጎት አላቸው። ይሄ ደግሞ በኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ መሪነትና አስተሳሳሪነት እየተከናወነ ነው ያለው። ስለዚህ በሀገሪቱ ህግና የውጭ ጉዳይና ደህንነት ፖሊሲ በሚያዘው አግባብ ክልላችን ከአጎራባች ሀገራት ጋራ የክልላችን ህዝብ የህዝብ ለህዝብ ትስስሩ ማጠናከር ይፈልጋል፣ በኢኮኖሚ መተሳሰር ይፈልጋል። ይህንን ህጉንና ደንቡን በተከተለ ሁኔታ ለመፈጸም ዝግጁ ነን። አሁንም እየሆነ ያለው ይሄ ነው ማለት ነው። አቶ ንጉሱ ጥላሁን በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ፣ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂና የሶማሊያውን መሐመድ አብዱላሂ መሐመድን ወይም ፎርማጆን የአማራ ክልል ጉብኝት ምክንያት በማድረግ ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ። ስለ ጊዜዎት አመሰግናለሁ። ነው እስክንድር ቻው።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ ከሁለተኛው አጋማሽ የመጀመሪያውን አፍሪካ በአሜሪካ ጋዜጦች አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ኢንፎርሜሽንና የኮሚኒኬሽንስ ቴክኖሎጂ ገበያ የከባድ ደንብና የመንግሥት ቁጥጥር ተግዳሮት አለበት ተባለ፣ የማዕከላዊ አፍሪቃ ሪፑብሊክ ከባድ የምግብ እጥረት እንደ ገጠም አታወቀ፣ በምስራቅ አፍሪቃ ግርዘት በ20 ዓመታት ውስጥ ከ70 ከመቶ ወደ 8 ከመቶ መቀነሱ ተዘገበ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
ማርኬት ዋች የተባለ ስለ ንግድና ፋይናንስ ዜናና ትንታኔ የሚያቀርብ ድረገጽ ኢትዮጵያ ውስጥ ስላለው ኢንፎርሜሽንና የኮሚኒኬሽን ቴክኖሎጂ ኢንዱስትሪ የወጣ ዘገባን አካቷል። ቴሌፎን፣ ኢንተርኔትና ብሮድባንድ እንዲሁም ደግፎ የያዛቸውን መሠረተ ልማት ያካትታል ይላል ዘገባው። የመንግሥት ይዞታ የሆነውን ኢትዮ ቴሌኮምን ስላካተቱ 28 ኩባንያዎች ይገልጻል። በአገሪቱ ያሉትን የኢንፎርሜሽንና የኮሚኒኬሽን ቴክኖሎጂ እድገትን በማራመድ ዋናውን ቦታ የሚይዘው መንግሥት ነው። የአገሪቱ እድገትና ትራንስፎርሜሽን እቅድ እግብ ላይ ለማድረስ በኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ላይ ትኩረት እየሰጠች መሆኗንም ዘገባው አክሏል።
ከዓለም አቀፍ የኢንተርኔት አቃፊነት ብቃት መጨመር፣ ከአገር ውስጥ የኢንተርኔት ማስተላለፊያ መስመር መሠረተ ልማት መሻሻል እንዲሁም የሞባይል የብሮድባንድ አገልግሎት እያደገ መሄድ ጋር ተያይዞ የሀገሪቱ የብሮድባንድ ገበያ ያድጋል ተብሎ እንደሚገመት ማርኬት ዋች ድረገጽ ላይ የወጣው ዘገባ ጠቁሟል። ዘገባው አያይዞም ኢትዮጵያ ውስጥ የቴሌኮሙኒኬሽንስ አገልግሎት የሚያቀርበው የመንግስት ይዞታ የሆነው ኢትዮ ቴሌኮም ብቻ መሆኑን ይገልጻል። ለገበያ ውድድር ክፍት ከሆኑት የመሳለጫ እቃዎች፣ የስልክ ጥሪና የዴታ ማዕከሎች እንዲሁም የመልእክት ማስተላለፊያ አፕሊኬሽኖች እንደሚገኙባቸው ገልጿል።
በአሁኑ ወቅት ኢትዮጵያ ውስጥ የሞባይል ስልክ ተጠቃሚዎች ብዛት 63% መድረሱን ዘገባው ጠቅሷል። በቴሌኮሙኒኬሽን መረቦች ጥብቅ ደንብና የመንግሥት ቁጥጥር ቢኖርም የቴሌኮሙኒኬሽን መሠረተ ልማቱም ደካማ ቢሆንም ሀገሪቱ ከ100 ሚሊዮን በላይ የሚሆን ሕዝብ ያላትና አማካኝ ዕድሜው ከ18 ዓመት ያነሰ በመሆኑ ኢትዮጵያ ለኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሰፊ ዕድል ታቀርባለች ይላል ዘገባው። የኢትዮጵያ መንግሥት ባለፈው ሰኔ ወር ቴሌኮምን ጨምሮ የተለያዩ ዘርፎችን ለአገር ውስጥና ለውጭ አገራት መዋለ ንዋይ ክፍት እንደሚያደርግ ካስታወቀበት ጊዜ አንስቶ ለአንድ የግል ኩባንያ የኢንተርኔት አገልግሎት የመክፈት ፈቃድ መስጠቱን ገልጿል።
የዴይሊ ሜል ጋዜጣ ድረገጽ ደግሞ በማዕከላዊ አፍሪቃ በአራት ዓመታት ውስጥ ባልታየ መልኩ ከባድ የምግብ እጥረት መከሰቱን ጠቁሟል። በማዕከላዊ አፍሪቃ በሚካሄደው ግጭት ምክንያት ከጠቅላላው ሕዝብ 42% አስቸኳይ የምግብ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅት መግለጹን አውስቷል። በግጭት በተናጠው የሀገሪቱ ክፍል ወደ 2 ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ ረድኤት እንደሚያስፈልጋቸው የተባበሩት መንግስታት ድርጅት የምግብ አገልግሎት ገልጿል።
ባለፈው ሳምንት በታጣቂዎች መካከል በተካሄደው ውጊያ ከ10,000 በላይ የሚሆኑ ሰዎች በአንድ ሆስፒታል ለመጠጋት መገደዳቸውን የዴይሊ ሜይል ጋዜጣ ድረገጽ ጠቅሷል። በግጭቱ ምክንያት በአገር ውስጥ ከተፈናቀሉ 620 ሺህ ሰዎች መካከል ከእያንዳንዳቸው 10 ሰዎች 6ቱ ከቤተሰብ ጋር ተጠግተው እንደሚኖሩ ገልጿል። የጸጥታው ሁኔታ እየተባባሰ መሄድ በምግብ ዋስትና ላይ ጫና እንደሚያሳድር የዓለም የምግብ ፕሮግራም አስገንዘቡን ዘገባው አውስቷል። የማዕከላዊ አፍሪካ ሪፐብሊክ አልማዝንና ዩራኒየምን በመሳሰሉ የተፈጥሮ ሀብቶች የታደለች ቢሆንም በዓለም ድሃ ከሚባሉት ሀገሮች መሃል ትፈረጃለች። ከአምስት ዓመታት በፊት የክርስትና እምነት ተከታዩ ፕሬዚደንት ፍራንሷ ቦዚዚ አብዛኛዎቹ ሙስሊሞች በሆኑት ሴሌካ አማጽያን ከሥልጣን ከተወገዱ ወዲህ ከተነሳው የእርስ በርስ ጦርነት ለማገገም አገሪቱ እየጣረች መሆኗን ድረገጹ ጠቁሟል።
ከሀገሪቱ ሕዝብ የ80% ቦታ የያዙት ክርስቲያኖች በበኩላቸው ሙስሊሞች አማጽያን እንደ መሳሪያ የተጠቀሙበትን መጥረቢያ መሠረት በማድረግ አንታይ ባላካ ወይም ጸረ መጥረቢያ በሚል ስያሜ ተደራጁ። ከዚያን ጊዜ አንስቶ በሚካሄደው ግጭት ምክንያት 4.5 ሚሊዮን ሕዝብ ባላት አገር በብዙ ሺህ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ከሀገሪቱ 1/4 ሕዝብ ከመኖሪያው ለመፈናቀል ተገዷል። በማዕከላዊ አፍሪካ ሪፑብሊክ የሀገሪቱን የተፈጥሮ ሀብት ለመቆጣጠር የሚጥሩ ቢያንስ 18 የታጠቁ ቡድኖች መኖራቸውን የዴይሊ ሜይል ጋዜጣ ድረገጽ ዘግቧል።
የኒውስዊክ መጽሔት በበኩሉ በምስራቅ አፍሪካ የሴቶች ግርዛት በ20 ዓመታት ውስጥ ከ70% ወደ 8% መቀነሱን ዘግቧል። ካለፉት 30 ዓመታት ወዲህ ከ14 ዓመት ዕድሜ በታች የሆኑት ሴት ልጆች ላይ የሚፈጸመው ግርዛት በብዙ የአፍሪካ ክልሎች በጉልህ በሚታይ ደረጃ መቀነሱን ቢኤምጄ ግሎባል ሄልት የተባለው መጽሔት ላይ የወጣው ጽሑፍ መግለጹን ኒውስዊክ መጽሔት አውስቷል። አፍሪካ ውስጥ እንዲህ አይነት መልካም ዜና ቢሰማም የግርዛት መቀነስ ደረጃ ከአገር አገር እንደሚለያይ የኒውስዊክ ዘገባ ሲያስረዳ ኢራቅና የመን ውስጥ አሁንም የተስፋፋ መሆኑን ገልጿል።
በዓለም ደረጃ ከ2 ሚሊዮን በላይ የሚሆኑ ሴቶች እንደተገረዙ፣ ከሞላ ጎደል 3.3 ሚሊዮን የሚሆኑ ሴት ልጆች እንደሚገረዙ የተባበሩት መንግስታት የሕፃናት መርጃ ድርጅት እንደሚገምት ጽሑፉ ጠቁሟል። ስለ ግርዘት ጥናት ያካሄዱት በብሪታንያ ኖርታምብሪያ ዩኒቨርሲቲ የሚሰሩት እንጊያንጋ ባኩን ካንዳላ በገለጹት መሰረት በ29 የአፍሪካ ሀገሮች እንዲሁም በኢራቅና በየመን የተደረገው ጥናት በብዙ ሀገሮችና ክልሎች በተለይም በምስራቅ በሰሜንና በምዕራብ አፍሪካ ካለፉት 3 ዓመታት ወዲህ ከ14 ዓመት ዕድሜ በታች ባሉት ሴት ልጆች ላይ የሚደረገው ግርዘት እጅግ መቀነሱን ካንዳላ መግለጻቸውን የኒውስዊክ መጽሔት ጠቁሟል።
በምስራቅ አፍሪካ ለምሳሌ ከ23 ዓመታት በፊት 71.4% የነበረው የግርዛት መጠን ከሁለት ዓመታት በፊት ወደ 8% ወርዷል። በሰሜን አፍሪካ ደግሞ ከ28 ዓመታት በፊት ከነበረው 58% ከሦስት ዓመታት በፊት ከ14% ከፍ ወዳለ አሃዝ ዝቅ ብሏል። በኢራቅና በየመን ግን ከ21 ዓመታት በፊት ከአንድ ከመቶ ከአምስት ዓመታት በፊት ደግሞ በ16 ከመቶ መጨመሩን ኒውስዊክ መጽሔት ላይ ወጣው ጽሑፍ አውስቷል።
አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ወደ ተከታዩ ዘገባ እናልፋለን። ጋምቤላ ውስጥ በአቦቦ ወረዳ መዋለ ንዋይ እያፈሰሱ ያሉ ባለሀብቶች ከባለሥልጣናቱ በደል ይደርስብናል ይላሉ። የሙስና አድራጎቶች ይፈጸማሉ ሲሉም አቤቱታ ያሰማሉ። የወረዳው አስተዳዳሪ ግን ክሱን አስተባብለዋል። የአካባቢውን ሁኔታ እየተከታተለ ያለው ሰሎሞን አባተ ተከታዩን አድርሶናል።
ቲም
በጋምቤላ ክልል አቡቦ ወረዳ ውስጥ ከተሰማሩ ባለሀብቶች መካከል የተወሰኑት በክልሉ ባለሥልጣናት ወይ በደል እየደረሰባቸው መሆኑን አሊያም ለችግሮቻቸው መፍትሄ ጨርሶ እንደማይሰጣቸው እየተናገሩ አቤት እያሉ ነው። በአካባቢው ሰሊጥ፣ ሱፍ፣ ማሾ የሚባል የጥራጥሬ ዘርና ጥጥ በማልማት ተሰማርተው ለውጭ ገበያ ሁሉ ማቅረብ መጀመራቸውን እየገለጹ ያሉ አሉ። ላለፉት 4 ዓመታት በዚህ የኢንቨስትመንት ሥራ ላይ ከተሰማሩትና ዛሬ በደል እየደረሰብን ነው ከሚሉት መካከል አቶ ጉአይ ሲሳይና አቶ መንግሥቱ በረሃ ይገኛሉ። እንዲሁም በአካባቢው በተለያዩ የኢንቨስትመንት ይዞታዎች ላይ ሥራ አስኪያጅ ሆነው የሚሰሩት አቶ ወልዱ መሰለም ስለ ሥራቸውና በአካባቢው ይፈጸማል ስለሚሉት በደል ለአሜሪካ ድምፅ ሐሳባቸውን አካፍለው ነበረ። እስቲ ከመጀመሪያው ነዋይ አፍሳሽና በ500 ሄክታር መሬት ላይ ልማት እየሠራሁ ነው የሚሉት አቶ ጉአይ ሲሳይ ያላቸውን ብሶት እንመልከት። ከኢንቨስትመንቶቻቸው በአንዱ ጉዳይ ላይ
በመሰረቱ ጋምቤላ በአጠቃላይ ማለት መልካም አስተዳደር የሚባል ጭራሽ የለም። ግን እሱ እየተቋቋም ነው ዝም ብለን ችለነው ነበር። ዘንድሮ ግን በጣም በከፍተኛ ኪሳራና እንግልት ድብደባ ነው ያደረሱብኝ ማለት ነው። 250 ሄክታሩ ያለ ከአሁን በፊት እየመነጠርኩ ማቃጥለው የነበረ ወደ አፈር ነው የሚቀየር ማለት ነው። መመንጠሩ አይቀርም፣ የኢንቨስትመንት ቦታ ነው። መመንጠሩ ማይቀር እሳት ከሚበላው ወደ አመድ ከሚቀየር ህብረተሰቡ የሚጠቀም ወረዳውን ክልሉ እንዲጠቀም ለራሴን ትንሽ እንድጠቀም ብዬ ጠይቄያቸው ማለት ነው። በማመልከቻ አድርጌ አፈር ከሚሆን ወደ ብር መቀየር አለበት ብዬ ስጠይቃቸው እሺ አሉኝ። ፈጥኝ ደብዳቤ ጻፈልኝ የወረዳው ተፈጥሮ ቢሮ። እዚያ በኋላ ፍቃድ አውጥቼ ወደ ስራ ገባው ማለት ነው።
በትክክል ይንገሩኝ አቶ ጉአይ፣ ምንድን ነው ምን እናድርገው ነው ያሉት? ያንን ጫካ ነው ጫካውን ነው የመነጠራችሁት?
አዎ፣ ለኢንቨስትመንት የተሰጠ ነው። ሄክታር ውስጥ ማለት ነው። በካርታ ውስጥ ያለ እየተቃጠለ አፈር ከሚሆን ወደ ግልጋሎት ቢውል
ምን እናድርገው አሉ። ሀሳቡ ምንድን ነው?
ወደ ክሰል
ማክሰል።
ወደ ክሰል?
እሺ፣
እሺ። ያሰሰልኩ ወደ አዲስ አበባ መጫን ጀምሬ ነበር። ህጋዊ ደረሰ እየቆረጥኩ ወደ አዲስ አበባ እየጫንኩ ነበር። ወደ 25 ኩንታል አካባቢ ከመረጥ 5 ኩንታል አካባቢ ያውጭኝ ያለው ደረሰ ህጋዊ ደረሰ እየቆረጥ ደብዳቤ የሚነሱ እየጻፉልኝ እስከ አዲስ አበባ እስከሚደርስ ለ5 ቀን 6 ቀን ነው ደብዳቤ የሚጽፉት። ማንኛውም መንገድ ላይ ትብብር ሊደረግለት እያሉ እየጨንኩ ነበር ማለት ነው። እዚያ በመሀል መጥተው የክሰል ፍቃድ ስለማይፈቀድ አቁማልኝ። እሺ ብዬ አቆምኩ። ከቆምኩ በኋላ እነሱ ወደ መጫን ሄዱ ማለት ነው። እየረገጡ በገልባጭ ሰው ሪስታር መኪና አለ እየጫኑ በቃ እንትኑ ሰብሉ እየረገጡ በቃ 10 ጊዜ መመላለስ። መጨረሻው ዞኑ ስንሄድ ደግሞ ዞኑ ምንም መልስ ሊሰጠኝ አልቻለም። ወደ ክልል መጣው። ክልል ለብዙ አመልክት ያለው ወደ ቋሚ ኮሚቴ፣ ወደ ክልሉ ምክር ቤት፣ ወደ ሰብአዊ መብት ኮሚሽን፣ ወደ ፖሊስ ኮሚሽን፣ ወደ ጸጥታ ቢሮ፣ ብዙ ቢሮ አመልክት፣ ጭራሽ ምላሽ አጣው። 2 ወር ሙሉ ማለት ነው። መጨረሻ ንግድ ፍቃድ መልስልን አሉ። ንግድ ፍቃድ እንዴት መልሰው ውሳኔ ሳይሰማ እንዴት አድርጌ ለማስሆን ይለኝ ለማስሆን ይለኝ አይቻልም አልመልስም ስላቸው ፖሊስ መፈለግ ጀመሩ። ለኔ እየፈለጉኝ እያሉ አጋጣሚ የስራ መኪና ነበር። መኪናው ያዙት ይዘው ሄዱ ማለት ነው። ፖሊስ ነው የያዘው። የራሱ ሹፌር ቀጥሮ ወደ አቦቦ ወረዳ ይዘው ሄደ ማለት ነው።
ማን?
ፖሊስ።
የክልሉ ፖሊስ ነው ወይስ የወረዳው?
የወረዳው ከወረዳ መጥቶ ይዘው ሄደ ማለት ነው። ክልል ነው የነበርኩኝ አጋጣሚ።
እሺ።
ወረዳ መጥቶ ወደ ወረዳ ወሰደው ማለት ነው። ፖሊሱ ብር ነበር 40 ሺህ ብር ዶክመንት፣ አጠቃላይ የኢንቨስትመንት ዶክመንቶች፣ አጠቃላይ የዚያ የነበረ ካርታው የመሬት ውል ይዘውት ሄዱ። ወስደው ደግሞ በቃ ጎማ ፈተው ጎማ ለራሳቸው እየተገለጡበት ነው ያሉ ማለት ነው። አንደኛ ሲጀመር ማለት የፍርድ ቤት ትዕዛዝ ሳይዙ እንዴት የሰው ማሳ የሰው ንብረት እንደሚነሳ ጭራሽ ማለት ህግ የሚባል ምንም የሚያውቁት ነገር የላቸውም። ጭራሽ የሚነግራቸውም አይሰሙም። መጨረሻው ከክልል ከመልካም አስተዳደር እግድ ወስጄ ነበር። እግዱ ሲሄድ ደግሞ ወረዳ አስተዳደር ምክትሉ ስሰጣ ክልል ምን አገባው? ይህ እኮ የወረዳ መሬት ስለሆነ ወረዳ በራሱ ነው ውሳኔ የሚሰጥ እንጂ ክልል ምን አገባው አለች። ነው ያው እግዱ ይዘውም ዝም ብለው እየጫኑ ነው ያሉ።
ወደ ዳኛ አልሄዳችሁም እንዴ? ሁከት ይወገድልኝ ብላችሁ አቤት አላላችሁም ለዳኛ?
ሂደን ነበር። አጋጣሚ ያው እነሱም ብዙ ተቀባይነት አላገኘንም። ሂደን ነበር የመልካም አስተዳደር እግድ ወስደናል። ፍርድ ቤትም አመልክተን ነበር። በቃ ማለት ቢሮውም ምንም ሊፈልጉ ይከፍቱታል። ደስ ካላላቸውም አንድ ወር ሙሉ ነው የሚዘጉት። ምንም ጭራሽ የጋምቤላ ነገር ምንም በዚህ ለምትይዘው ነገር የለውም።
የወረዳው አስተዳዳሪ ለአቶ ጉአይ አቤቱታ ምላሽ ሰጥተዋል። አቶ ጉአይ ሲሳይ ችግራቸው ከከሰል ምርት ጋር የተያያዘ ብቻ ሳይሆን ሌሎችም በርከት ያሉ ከአስተዳደራዊ እንከኖች ጋር የተያያዙ በደሎች እንዳሉ አብራርተውልኛል። ወደፊት ዘርዘር አድርጌ ይዣቸው መለሳለሁ። ሌላው ባለሀብት አቶ መንግስቱ ብርሃም 800 ሄክታር ለማልማት ፈቃድ አግኝተው 500ውን እያለሙ ናቸው። በአካባቢው ቀድሞ የማይመረቱ ያሏቸውን የሰሊጥና የማሽላ ዘሮችን ለሙከራ ማምረትን ጨምሮ ለውጭ ገበያ ምርት እያቀረቡ መሆናቸውን ገልጸዋል። በአቅራቢያቸው ካለ የስደተኞች መጠለያ ሰፈር ይደርስብኛል የሚሉትን ጥፋት በተደጋጋሚ ለተለያዩ አካላት ቢያቀርቡም እስከ ፌዴራል ደረጃ ምላሽ ማግኘት እንዳልቻሉ ተናግረዋል። አቶ መንግስቱ ብርሃን በሌላ ዝግጅት ይዤ መለሳለሁኝ። አሁን ግን ወደ አካባቢው በኢንቨስትመንቶች ስራ አስኪያጅነት ተሰማርተው ወደሚገኙት ወደ አቶ ወልዱ መሰለ ልውሰዳችሁና የእርሳቸውን አቤቱታ ደግሞ እናዳምጥ።
አሁን ያለ በአጠቃላይ የብዙዎቹን የኢንቨስተሮችን ትርታ ሲታይ ያው በቃ ጥሎ ለመውጣት ብቻ ነው። በቃ ከእስካሁን የከሰረውን ብቻ ስለማይመልስ ነው። አሁን ለምሳሌ ቅድም አቶ መንግስቱ ሲያወሩት የነበረ ማለት ነው 1500 ኤክስፖርት አድርጌያለሁ ምናምን ሲሉ የነበረ በብዛት በአንድ አመት ነው እነሱ እንደዚህ የሚሉት እንጂ 4 አመት የተመረተውን ብዙ ኤክስፖርት አድርገዋል። በቆሎ እዚህም ተመርቷል። አሁን ለምሳሌ አቶ መንግስቱ 21 ሚሊዮን ምናምን እንደወሰዱ አውቃለሁ ከልማት ባንክ እንኳን ከብራቸው ውጪ ማለት ነው። ስለዚህ ይህን ብር ገብቶ ሌላ የታረሰ ገብቶ 40-50 ሚሊዮን የጠፋበት ነው የእርሻ ልማት። ያው ለምቷል እንግዲህ ብር ብቻ ገቢ ብቻ ነው የሚቀርበት የነበረ። አሁን ላይ ግን በስደተኞች ወይ በአስተዳደር ምክንያት ወይ በምንም ምክንያት ስትቸገር ጥለህ ለመውጣት ራሱ ይከብዳል። ይሄን ስለሆነ እንጂ በመጀመሪያ አካባቢ ቢሆን ኑሮ ይሄን ነገር ያው ጥሎን ለመውጣት ራሱ ቀላል ነው ማለት ትችላለህ። አሁን ስታየው ሀገሪቱን ጋምቤላ ስታየው አሁን ሰዓት ላይ በድሮ የነበረችውን ምንም በቆሎ ለምሳሌ 1200 ሲሸጥ የነበረ 400-450 ብር እየተሸጠ ነው በቆሎ ለኩንታል ማለት ነው።
ረክሶ ማለት ነው።
ጋምቤላዎች በቆሎ ነው የሚጠቀሙ እና 1200 ሲሸጥ የነበረ ከ5 አመት በፊት በአሁን ሰዓት ላይ 450 የደረሰበት ማለት ከግማሽ ግማሽ ሲሶ ራሱ አይሞላም፣ 30% አይሞላም፣ 70% ቀንሷል። ሰራተኛ ራሱ ስራ ላይ ውሏል። ገቢ በየወረዳው አንድ ኢንቨስትመንት አንድ እርሻ ልማት ለምሳሌ 100 ሺህ 50 ሺህ ነው በአመት የሚከፍለው። እርሻ በተጫነ ቁጥር ደግሞ ገቢ እያደረገ ነው የሚጭን። በዛ ልክ ደግሞ ሰራተኞች የዛ ሀገር ተወላጆች ደግሞ ስራም የሚፈልግ ሰውም እየሰራ ነው። ያው ተሻሽሏል፣ እንደሌላ እየተሻሻለ ሂዷል። ግን ስታየው ችግሩ ከአስተዳደር ላይ ምንም አስተዳደር የለም። አስተዳደር ከሌለ ደግሞ ሁሉን የሚመለከተውን ቢሮ በሚመለከተው ካልሰራ ምንምም ትርጉምም የለውም። ፖሊስ እንደ ፖሊስ፣ ፍትህ እንደ ፍትህ፣ አስተዳደር እንደ አስተዳደር ካልሰራ በአንድ ብቻ አንዱን ስለወሰነ ነው በቃ በቃ ተብሎ የሚወሰን ከሆነ ብር እየከፈልክ የሚኬድ ከሆነ ውሳኔ በብር ከሆነ ምንምም ለአንተም ራሱ ከፍለም አትዘልቀውም። አሁን በቃ ጭራሽ 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 ብሶ ብሶ ሰው ቶሎ ለመውጣት ነው። ማንም ሰው ማነጋገር ይችላልላችሁ።
የወረዳው አስተዳዳሪ አቶ ኡክሪ ኡመድ እነዚህን የሚሰሙ ክሶች ያስተባብላሉ። ከኢንቨስተሮች ጋር አብረው እየሰሩና እገዛም እየሰጡ መሆናቸውን ነው የሚናገሩት። ከአቶ ጉአይ ሲሳይም ጋር ቢሆን ከከሰል ምርቱ በስተቀር በሌላ ኢንቨስትመንታቸውን በሚመለከት ችግር እንደሌለባቸው ተናግረዋል።
ከባለሀብቶች ጋር መድረግ እየፈጠር ነው እየተወያየን ነው ያለው። የጉአይ ሲሳይ ግን ከሌሎች ጋር ሌት የሚያደርገው ብቻ እሱን ያመረተው ምርት ለማጥፋት ሌላ ነገር ለማድረግ አስበን አይደለም። ሌላ ጉዳይ ቢኖርም እሱም ዜጋ ነው፣ ማንም የሚነካው ሰው አይኖረም። እሱ ግን ምንድን ነው እዛ ስራ ሲጀምር በአሁኑ ሰዓት ራሱ እኮ ያለማው የሚባለው አለ፣ ያለማው ቦታ የተወሰነ ቦታ አለ።
ቢሆንም 240 ሄክታር አምቻለሁ።
የከሰል ማክሰል ስራ እንዲቆም ስናደርገው መደበኛ የማልማት ስራው እንዲቆም አላገድንም። ምክንያቱም ይሄ ብቻ ህገወጥ የሆነ ተግባር ስለሆነ ብቻ ይሄ ብቻ ብታቆምና ወደ መደበኛ ስራን እንዲገባ ብለን አቅጣጫ ሰጠነዋል። ሌሎቹ ግን ከሰል ስላላከሰሉ ከደም ውጤቶች ጋር የተቀመጠ አዋጅም ተከተለው ይሄዱ ስለነበሩ እነሱ ማንም የነካቸው ሰው አይኖርም። እስከዛሬም አልተነኩም፣ ለወደፊቱም የሚነኩበት አጋጣሚ አይኖርም። የጉአይ ሲሳይ እንኳን ይሄ ብቻ ቀርተው ሌሎችም የሚሰራቸው ብዙ ስራዎች አሉ ከሱ የምንጠብቀው ነገር ግን ያን ስራ ትቶ ወደ ሌላ ህገወጥ አሰራር የገባበት ሁኔታ ስለነበረ እሱም በዛ አግባብ መታየት ያለበት በህግ ነው እኛ የድኛል። ከዚህ ጋር በተያያዘ ፍቃዱ የሰጠው አካል እንዳለው እንዳያስቀመጠው ትክክል ነው። ፍቃድ የሰጠው አካል ደግሞ አሳስተውም የሰጠውም ቢሆንም ግለሰቡ ከነበረበት ኃላፊነት እንድነሳ ወስነናል። አሁንም ተነስቷል። በሚናገኘው የፍርድ ሂደት ወይ የህግ ሂደትም ደግሞ እነሱ ለህግ እንደምናቀርበው ሁሉ አቅጣጫ አስቀምጠናል። ነገር ግን ከጉአይ ሲሳይ የምንጠበቀው ምንድን ነው? የወሰደው የከሰል ስካት የሚለውን ድጋፍ የጻፈ እርሻና ተፈጠረ ነው ድጋፍ የጻፈ አካል ከስልጣኑ እንዲነሳ አድርገናል። በእጁ ያለው ፍቃድ ይሄ ህገወጥ መሆኑ ስለተረጋገጠ በእጁ ያለው ፍቃድ ብቻ ተመላሽ አድርግልንና ወደ መደበኛ የልማት ስራ እንድትገባ አድርግ ብለን አቅጣጫ ሰጠናል። በዛ የተነሳ ፍቃድ ለመሞለት ፍቃደኛ እንዳልሆነ፣ የከሰል የማክሰል ስራው ደግሞ እንደሚቀጥል ሁሉ የዛትብን ስለነበረ ቢሆንም ማንም መምታት ሌላ ነገር ማድረግ ስለማንችል በህግ አግባብ እንከራከር ብለን አቅጣጫ ይዘን የሄድንበት ነው የነበረው እና ሌላ ባለሀብት እንደዚህ ተሰቃይቷል፣ እንደዚህ ተቸግሯል የሚባለው ነገር ካለ ለማረጋገጥ እንዲያመቸን ሌላ ቡድን ገለልተኛ የሆነ አካል ወደ አቡ መጣና እዚህ በልማት ስራ ላይ የተሰማሩ ባለሀብቶች ቢጠየቁ ያለው ነገር ግልጽ በሆነ መንገድ እውነቱም ማስቀመጥ የሚችሉበት ሁኔታ ይፈጠራል። ሌላ ደግሞ እዚህ ጋር ያለው ባለሀብት ጉአይ ሲሳይ ከሌሎች ባለሀብት የተለያዩ የግል ችግሮች ቢኖርም የራሳቸው ችግር በሚፈጠርበት ሰዓት የድንበር የሌሎች ችግር ቢኖርም እኛ ሄደን የማስታረቅ ስራ ነው እንጂ የምንሰራ እከሌ እንደዚህ ነው እከሌ እንደዚህ ነው ብለን የተለያየ ውሳኔ የምንወሰንበት አጋጣሚ አይኖርም። በህግ የሚያከራከራቸው ነገር ካለ ህግ ፊት የሆነ እንዲከራከሩ ይደረጋል እንጂ አስተዳደሩ ጣልቃ ገብቶ ይሄ ነገር እንደዚህ ይደረግ ብሎ የሄደበት አንድም አጋጣሚ የለም። ፍቃድ የሰጠው አካል ግን ከኛ በፊት አሁን እሱ የሚለው ፍቃድ ተሰጥቶን ቅርብ ጊዜ ስራ ላይ የወጡ አመራሮች ይህን ነገር እንደዚህ አድርጓል የሚለው ነገር ወደ እርሻው ዘው ብሎ ገብቶ ሳይሆን መኪናው ተገልብጦ ነው። ጠቅጠቅ ያለ መኪናው በከሰል ከ300 ኩንታል በላይ ጭነው መኪና ሲወድቅ ነው ይሄ ነገር ያየ ነው። ስራው ሲጀመር በድብቅ ነው። ከማን ጋር ነው የሚመሳጠሩ? ፍቃድ የሰጠው አካልና ሌላው ድጋፍ የጻፈ አካል ብቻ ነበር ይሄ ነገር የሚታወቁ። እንደውም ከሚገርም ከሰሉ በሚመታበት ሰዓት ሌሊት ነው የሚሄደው። አጋጣሚ ኃይለኛ ዝናብ ጥሎ ስለነበረ ተንሸራትቶ መኪና ስለወደቀ በጠዋቱ መኪና ከሰል ጭኖ መሄዱም አረጋግጠናል። ከሰል ማን ነው የሰጠው የሚለው ነገር ስናጣራ ፍቃዱ የሰጠ አካል አይተናል። እሱንም ጠርተናል። ይሄ ነገር ህገወጥ ነው እና ከዚህ በኋላ ማቆም አለብን ብለን ጉዳዩ የሚመለከታቸው አካላት ወስነን ነው እንትን ያደረግ ነው እንጂ ሌላ ነገር ጉይ የሆነ ልዩ የሆነ አመለካከት ኖረን አይደለም። አብዛኛው እዚህ ያለው በባለሀብት ደረጃ እዚህ የተሰማራ ሁሉ ከተለያዩ አገሪቱ ክፍሎች ነው የመጡ። ከሰሜን፣ ከምስራቅ የተለያዩ ኢትዮጵያ ክፍሎች ነው የመጡ። ጉይ ብቻ ለይተን የምንጠላበት ምንም አጋጣሚ አይኖርም። ለወደፊትም እሱን አንጠላውም። የሄደበትም አግባብ ብቻ ስህተት ስለነበረ ስህተቱ እንድታረምና ያለው ነገር ወደ መንግስት ተመላሽ የሚያደርግና ፍቃዱ ወደ መደበኛ የልማቱ ስራ እንዲገባ ነው። አሁንም ነገ ቢመጣ ወደ ልማቱ ስራ ይገባለሁ ቢል ማንም የሚነካው ግለሰብ አይኖርም። ምክንያቱም የምንፈልገው ልማት ነው።
ለምን በፍርድ ቤት አልሄዳችሁም? ለምን በዳኛ አሳዘዛችሁ የእግድ ወረቀት አላወጣችሁም? ለምንድን ነው አስተዳደራዊ እርምጃ ወደ መውሰድ የሄዳችሁት?
አስተዳደራዊ እርምጃ የወሰድነው ጉአይ ሲሳይ ላይ ሳይሆን እኛ የሾምናቸው አመራሮች ናቸው። በፖለቲካ የተሾሙ አመራሮች የኛ የፖለቲካ እርምጃ ነው የወሰድንባቸው ከስልጣናቸው እንዲነሱ እንጂ የቡይስ ሳይ በፍርድ ቤት ደረጃ ነው ያያየን ያለን።
ሌላው
ቤቱ ጋር አቀርበን ፍርድ ቤቱ የሚወሰነው ነገር አይጎ የደበት አካሄድ ትክክል ነው ብሎ ከወሰነ ከዛ በላይ ምን ይከራከርበት ሁኔታ አይኖርም። ህግ አግባብ በሆነ መልኩ ስለተወሰነ ምንም ከዛ በላይ የሚሆንበት ሁኔታ አይኖርም። ነገር ግን እንደ ተቋም እንደ ዜጋ ግለሰቡ መበደል የለበትም። እኛ ደግሞ እንደ ተቋም መበደል የለብንም። እኛ ህግ በሆነ መልኩ ለሚመለከተው ክፍል አቀርበናል። አሁንም ጉዳዩ ፍርድ ቤት ላይ ነው ያለው።
ይሄ ዘገባ አልተጠናቀቀም። የአቶ ጎአይና የአቶ መንግስቱ የሁለቱ ነዋይ አፍሳሾች ብቻ አጠቃላይ መዋዕለ ነዋይ እስካሁን በብድርም በራሳቸውም በካፒታል ኢንቨስትመንት እድገትም የደረሱበት ወደ 40 ሚሊዮን ብር እንደሚሆን ገልጸውልኛል። ለመሆኑ የኢንቨስትመንት ሐሳቦች ሲቀርቡ የአካባቢው ሰው ይማከራል? የተፈጥሮ አካባቢ ጥበቃና ሌሎችም ጥናቶች ይካሄዳሉ? የሕግ የበላይነትስ ምን ያህል ይጠበቃል? የወረዳውን አስተዳዳሪ አቶ ኡክሪ ኡመድን የክልሉንም ከፍተኛ ባለሥልጣናት ምላሾች ይዤ መለሳለሁ። በሌላ ዝግጅት የጋምቤላ ገዢ ፓርቲና ምክር ቤቱም ሰሞኑን በሚያደርጓቸው ስብሰባዎች በቅርቡ ሥልጣን የለቀቁትን ርዕሰ መስተዳድርና ተጠባባቂ ሆነው የቆዩትን ምክትላቸውን ይተካል። የጋምቤላ ምሁራንንም እያነጋገርኩ ነው። የአካባቢውንም ሰው አካትቼ በሌላ ዝግጅት እመለሳለሁ።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ቀጥሎ የባህል መድረክ ባህልና ማህበረሰብ። የፊዚክሱን ሊቅ አልበርት አንስታይንን፣ የሥነ ልቦና ጠቢቡን ሲግመንድ ፍሮይድን፣ ዕውቁ ደራሲ ፎይዶር ዶስቶቭስኪን እና ሌላውን ስመጥር ብዕረኛ የአገሩን ልጅ ሊዮ ቶልስቶይን የሕይወት ፍልስፍናና እምነት የሚመረምር መጽሐፍ ነው። በመጽሐፉ ጭብጦችና የሕይወትን ትርጓሜ በሚፈትሹ ጥያቄዎች ዙሪያ ከደራሲው ከዶክተር ዋልተ ንጉሥ ዳርጌ ጋር የተጀመረ ወግ የመጨረሻ ክፍል ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በቀደመው ክፍል ውይይታቸው እልባት ያደረገበትን መለስ ብሎ በማስታወስ ይንደረደራል።
ዶክተር ዋልተ ንጉሥ፣ ይሄ የሰው ልጅ የመኖር ዓላማ ወይም የሕይወት ትርጉም ቀደም ብለን እንዳነሳ ነው በዘመናት ውስጥ በተለያዩ ጊዜያት በተለያዩ ሰዎች በተራውም በተጠበበውም ይነሳሉ። በኪነ ጥበብ ስራዎች እንመለከተዋለን። ያለቀ መልስ የሚገኝለትም አይመስለኝም። ጥያቄውም ይቀጥላል፣ መልስ ፍለጋውም እንዲሁ። ነገር ግን አንዳንድ ጊዜ ከሌላ ጊዜ በበለጠ ጥበቅ አድርገን እንድንመለከት እንድንጠይቅ ያደርጋሉ። ይልቁንም የበረታ የኑሮ ጫና፣ የበረታ የተሳከረ ሁኔታ ውስጥ መግባት እነኝን ጥያቄዎች በቅጡ እንድንመረምር፣ ስለ ራሳችን የበለጠ እንድንረዳ፣ እንድናውቅ ይጋብዛሉና እስኪ ከእነኚህ ታላላቅ የጥበብ ሰዎች ምሁራን እንንጠቅና የራሳችን እናድርገው። በተራው ሰው አይን እነኚህን ጥያቄዎች እናንሳ። ለምን ተፈጠርኩ? ቀደም ብለ ያነሳው ጥያቄ ይነሳል። ምንድነው ትርጉሙ? ምኖርለት ይነሳል። እነኚህን መጠየቅ በቻልን ቁጥር ደግሞ ምናልባትም የተሻለ ሰው የመሆን እድል ይሰጠን ይሆናል ተብሎ ይታሰባልና አንተ እንዴት ታየዋለህ? ከእነኚህ ምሁራን ውጪ እንደ አንድ ሰው እንደ ግለሰብ፣ ይልቁንም ደግሞ ማህበረሰብ ውስጥ በሚታዩት ቅራኔዎችና ግጭቶች አይን እንዴት ትመለከተዋል? ይህን ጥያቄ ምን አይነት ጥያቄዎችን ሰዎች ማንሳትስ መመርመርስ ማዛመድስ አለባቸው ካሉበት ነባራዊ ሁኔታ ጋር?
ይሄ ጥያቄ ይገርማል። እኔ በጣም ፐርሰናል የሆነ ጥያቄ ነው። መግቢያችን ላይ እንደተነጋገርን ከዛሬ 18 ዓመት በፊት ከኢትዮጵያ ወደ ጀርመን ሀገር ለትምህርት መጣሁኝ። ጀርመን ሀገር ማስተርሴን ከሰራሁኝ በኋላ የፒኤችዲ የመስራት እድል አገኘው። ከዛ በኋላ ደግሞ በአንድ ዩኒቨርሲቲ የማስተማር እድል ሳገኝ በሶስቱም ዩኒቨርሲቲዎች ውስጥ እኔ ማርበት በነበርኩበት ጊዜ ጥቁር ከአፍሪካ እኔ ብቻ ነኝ። አሁን እኔ በማስተምርበት ዩኒቨርሲቲ እኔ ብቻ ነኝ ከአፍሪካ በመምህር ደረጃ። በተማሪ ራሱ አሁን ከአፍሪካ በኤሌክትሪካልና በኮምፒውተሩ ጥቁሮች አላውቅም። ይሄ ብቻ ሳይሆን በጀርመን የሚበዙት የሚታወቁት በስደተኝነት ነው እና የሚበዛው ሰው እንደዛ ነው የሚያየኝ። ኢቨን በዩኒቨርሲቲ ውስጥ ስማርም ሳስተምርም የመጀመሪያው ኢሜጅ የሚስሉት እኔ ስደተኛ እንደሆንኩ ነው። እንደ ማንኛውም ስደተኛ ነው የምታየው። እና እንደዚህ አይነቱ የቀን ተቀን ልምምድ ማን ነኝ እኔ የሚለውን ጥያቄ ሳልወድ እንድጠይቅ ያደርገኛል።
ጎላ ያደርገዋል።
አዎ፣ ማን ነኝ እኔ? ለምንድን ነው የምኖረው? ለእኔ ግድ የሚለው አለ ወይ? የኔ መኖር ለሌላው ሰው ልዩነት ያመጣል ወይ? እኔ ስለራሴ ከራሴ ጋር ታርቅ ያለው ወይ በራሴ በገጽታዬ ይሁን በመኖርበት ኑሮ ወይ ታርቅ ያለው ተቀብየው ነው ወይ መኖር ያለው ወይ አዎ የሚለው ነገር በየቀኑ መጠይቀው ነገር ነውና እምነት ሳይኖረን ማን ነኝ እኔ የሚለውን ነገር ሳንመለስ የምኖርለት ነገር ለምንድን ነው ብዬ ሳልመለስ መኖር አልችልም።
ማንኝ እኔ የምኖርለት ምክንያትስ የሚለውን ትልቁን ጥያቄ ሳልመለስ መኖር አልችልም ነው ያልከው ዶክተር ዋልተ ንጉስ። ይሄን ሐሳብ የሚያውጠነጥኑ ብዙዎች ዘንድ በተለያየ መንገድ ጥያቄውም መልስ ፍለጋውም ትርጉም ላለው ህይወት እንደ አይነተኛ መንገድ ዘይቤም ተደርጎ ይታያልና የነኝን ታላላቅ ሰዎች አስተሳሰብ ዘይና መንገድ በቃኝህበት መልኩ እስኪ ደግሞ ያንተን መንገድ ገፋ አድርገህ በጨረፍታ አሳየን።
አዎ በየቀኑ እነዚህን ጥያቄዎች እንደ አዲስ ባልመለስም ያረጋግጥኩኝ እመልሳለሁ። እኔ የክርስትና እምነት ተከታይ ነኝ። የክርስትና እምነት በጣም በሚያስደንቅ መልኩ ለህይወቴ ከፍተኛ ማረጋጋጫ ሰጥቷታል። በእግዚአብሔር አምሳል የተፈጠርኩ ሰው ነኝ። እግዚአብሔር ቅድም አይንስታይን እንዳለው በጣም በሚያስደንቅ አእምሮ፣ በሚያስደንቅ ስርዓት፣ በሚያስደንቅ የሂሳብ ቀመር ነው ምድርን የሰራውና ከዛ በላይ ደግሞ ከየትኛውም ፕላኔት ይበልጣል ይላል ሰው በዩኒቨርስ ላይ ከምታገኘው
በረቂቅነቱ።
አዎ ከየትኛውም እንደውም ፕላኔት አይደለም እሱ የሚለው ይቅርታ፣ ከየትኛውም የሶላር ሲስተምን የሶላር ሲስተም ኮምፕሌክሲቲ ብታየው አንድ ንብ ትበልጣለች ይላል። የአንድ ንብ አሰራር በጣም እሱ ያስደንቀዋል አይንስታይን። እና ለኔ ይሄ ትልቅ ምክንያት ነው። በእግዚአብሔር አምሳል የተፈጠርኩ ፍጥረት ነኝ። እዚህ አሁን በጀርመን ጎዳናዎች ላይ ስመላለስ ሰው ባያቀኝም እንኳን ያ ጥቁር ሰው ቢሆን መጠሪያዬም እንኳን እኔ በእግዚአብሔር አምሳል የተፈጠርኩ ነኝ። ደግሞ ወደ ክርስትናው ስትመጣ የልዑል እግዚአብሔር ልጅ በመስቀል ላይ ለኔ የሞተልኝ ሰው ነኝ የሚለው ትልቅ ማረጋጋጫ ይሰጠኛል። ለምኖርበትም ነገር ደግሞ አሁን ቅድም ከዶስቶየቭስካ በጣም ነው መስማማው፣ ነጻነትን በፈቃድ መስጠት ሰው ሳያየን ብዙ ነገር ማድረግ ሲቻል፣ ሰው ሳያየን መስረቅ ይቻላል፣ ሰው ሳያየን መወስለት ይቻላል፣ አያረጋግጥም ብሎ መዋሸት ይቻላል፣ ስለ ራስ የተለያየ ግምት ለሰው አቅርቦ መስጠት ይቻላል። እና ይህ ሁሉ ሲቻል በፈቃድ ግን መስጠት ይሄ ነው ትልቁ ነጻነት ብዬ ነው የምገምተውና በዚህ መረዳት ነው እኔ እንደ ግል ስለጠየከኝ ነው የምነግርህ።
የግሉም ነው ከፍልስፍና ካስተሳሰብ ራቅ ያለ ዘመንና ቦታን ከሚወክል እምነት ይልቅ የበለጠ ለአድማጮቻችን የራስ የሆነውን ነገር እንድናመጣም ይረዳልና አመሰግናለሁ። ይሄን መሰረታዊ ጥያቄ ለመጠየቅ የግድ መራቀቅ እንደማይጠይቅ እንስማማና ማንኛውም ሰው ትርጉም ያለው ህይወት እንዲኖር ተግቶ መስራት ያለበት መጣር ያለበትን ይሃል መሰረታዊ የሆኑ ያልተዛነፉ ሌሎችን የማይበድሉ ነገሮች ውስጥም ለመኖር መፈለግ ብዙ ዕቀት የሚጠይቅ አይመስለኝም መሰረታዊ ነውና። ነገር ግን አንዳንድ ጊዜ የፍልስፍናው አስተሳሰብ ቀደም ብለን የምናነሳቸው ምሁራዊ ጥያቄዎቹ የጥናት ጥያቄዎቹ ከቀለም ቁጥር ጋር ተያይዘው የሚነሱትን ይሃል መማር ብቻውን ሲያድንም አናይም፣ እውቀት መኖሩ ብቻውንም ሲፈታቸው አናይም። አንዳንዴ ቀለም በቆጠረው ፊደል በለየው ብሶ እናያለን። እስኪ መልከት ታርጋ
ይብሳል። እውነት ነው። ለእኔ ትልቁ ችግር ምንድን ነው? አሁን በመጽሐፌ ላይ እግዚአብሔር በሰው ህይወት ውስጥ ያለው ቦታ ከዛ ደግሞ የሰው ህይወት እንዲነበረ ቅደም ተከተሉና ለእኔ የመጀመሪያውን ጥያቄ ሳንመልስ የእኔ ባለቤት ማን ነው የሚለውን ጥያቄ ሳንመልስ የሁለተኛውን ብንመልስ ትርጉም አይሰጡም። ምክንያቱም ዶስቶየቭስኪም የሚለው ይሄንን ነው፣ እግዚአብሔርን ከቀመሮቻችን ካወጣን ሁሉ ኢኩዌሽኖች ኮላፕስ ያደርጋሉ ይላል። በቃ በምንም ተአምር ሌላውን ሰው ማሳመን አትችልም፣ የምትኖረው በዚህ ምክንያት ነው ብለህ እግዚአብሔርን ካወጣው። የኔ ባለቤት ግን እግዚአብሔር ነው የሚለውን ነገር ስታይ አንደኛ ለእግዚአብሔር ተጠያቂ ትሆናለህ። ይጠይቀሃል እግዚአብሔር ለምን እንዲያረክ እባላለሁ ብለህ ታስባለህ። ሁለተኛው ነገር ደግሞ እግዚአብሔር አለልኝ ማለትን ትችላለህ። እኔ ከምቀድም ወንድሜ ይቅደም ብትለው በቃ ለኔ እግዚአብሔር ያስብልኛል። እና እግዚአብሔር በህይወታችን ቦታ መኖሩ ሳንናወጥ እንድንኖር ለሌላውም ፌር እንድንሆን ያስገድደናል። መስረቅ አያስፈልገኝም፣ ግን እግዚአብሔርን ከኩዌሽኑ አውጣውና ህይወት የምታመጣብን ተግዳሮት እስቲ ይኸው በየቀኑ ህመም አለ፣ ማጣት አለ። ያኔ ማንም ሰው የማያስብልህ ከሆነ የመጀመሪያው ጥያቄ በቅጡ አለመመለስ ይመስለኛል።
እንግዳይን ዶክተር ዋልተ ንጉስ ዳርጌን አመሰግናለሁ። አድማጮች፣ አራቱን የዓለማችንን ታላላቅ ሰዎች ህይወትና እምነት በቃኘው መጽሐፉ መነሻነት በህይወት ትርጉምና ፋይዳ ላይ ትኩረት የሚያደርገውን ከዶክተር ዋልተ ንጉስ ዳርጌ ጋር ያደረግነውን የቪዲዮ ቃለ ምልልስ በድረ ገጻችንና በፌስቡክ ገጻችን ታገኛላችሁ። የምሽቱንም በዚሁ ማጠናቀቃችን ነው። ያስተናገድናችሁ አሉላ ከበደና
አዲስ አበባ ነው።
የትግርኛ ስርጭታችን ይቀጥላል። አድማጮች በእኛ በኩል ተሰናበትን። መልካም አርብ ተመሽት። ደህና ደሩ። Thank you.